Laudetur Jesus Christus. It barek Jesus Christus. Ye, I Vatican Radio now. ዝግጅታችን አሁን ይጀምራል።
ቅዱስ አባታችን ፍራንቸስኮ በታሳሳን 2009 ዓመተ ምህረት በፖሊያ ጠቅላይ ግዛት በሚገኘው በፒዮ 6ኛ ጳጳሳዊ የዘራ ክህነት ተማሪዎች መኖሪያ ተገኝተው በዚያው ከሚኖሩ ከዘራ ክህነት ተማሪዎች ጋር መወያየታቸው ይታወቀ ሲሆን በእለቱም ቅዱስነታቸው ያስተላለፉት መልእክት ማዕከሉን አድርጎ የነበረው የአባልነት ስሜት በሚል ጭብጥ ዙሪያ ያጠነጠነ እንደነበረም ተገልጿል። እናንተ አሉ ቅዱስነታቸው፣ እናንተ የክርስቶስ ያካል ክፍል የቤተ ክርስቲያን አባል የእግዚአብሔር መንግሥት ተካፋዮች መሆናችሁ ሲሰማችሁ ብቻ ነው በዘራ ክህነት ቆይታችሁ ልትዘልቁ የምትችሉት ያሉት ቅዱስነታቸው፣ በማንኛውም ሁኔታ ራሳቸውን ጤናማ ባልሆነ መልኩ ራስን ከማምለክ ዝንባሌ ራሳቸውን እስከ አላላቀቁ ድረስ የጥር ሕይወታቸውን በትክክል ማስኬድ እንደሚያዳግት ገልጸው ይህንን ፈተና በንቃት መከታተል እንደሚኖርባቸውም ጨምረው አሳስበዋል። ዘራ ክህነት ከሌሎች ጋር እንዴት ግንኙነት መፍጠር እንደሚቻል የምትማሩበት ስፍራ ነው በማለት ንግግራቸውን የቀጠሉት ቅዱስነታቸው፣ ይህም አሁን በዘራ ክህነት ሕይወታችሁ የምትቀስሙት ክህሎት ካህን በምትሆኑበት ሰዓት በከፍተኛ ሁኔታ በክህነት ሕይወታችሁ የሚረዳችሁ ስንቅ ስለሚሆን ጠንቅቃችሁ ዕውቀትን መሸመት ይኖርባችኋል ብለዋል። በመጨረሻም ቅዱስነታቸው እንደገለጹት የአባልነት ስሜት የሚለውን ሐረግ መረዳት የሚገባን በተቃራኒው የሚገኘውን ቃል ማለትም ራስን ማግለል በሚለው ጭብጥ ውስጥ አድርገን መመልከት ይኖርብናል ካሉ በኋላ የዘራ ክህነት ተማሪዎች ዋነኛው ተግባራቸው ሊሆን የሚገባው ለሚያገኟቸው ሰዎች ሁሉ ክርስቶስን በማሳወቅ የክርስቲያን ማህበረሰብ አባላት እንዲሆኑ ማድረግ መሆኑን ጠቅሰው ይህንንም መተግበር መጀመር የሚጠበቅባቸው አሁን በሚኖሩበት ዘራ ክህነት ውስጥ ተገልለው የሚገኙ ወንድሞቻችንን በማቅረብ ሊሆን እንደሚገባ አሳስበው የአባልነት ስሜት መሰማት ማለት ታላቅ ኃላፊነት መሆኑን ገልጸው በዘራ ክህነት ውስጥ ለሚሰጠው የነጻ ትምህርት ከፍተኛ የሆነ ትኩረት ይሰጡ ዘንድ ካሳሰቡ በኋላ ንግግራቸውን አጠናቀዋል።
ስካይ አትላንቲክ በተሰየመው የቴሌቪዥን የስርጭት መርሃ ግብር ከኢየሱሳን ማህበር አባልና በማህበሩ ለሚታተመው ካቶሊካዊ ስልጣኔ ለተሰየመው መጽሔት ዋና አዘጋጅ አባ አንቶኒስ ፓዳሮ ጋር በመተባበር ቅዱስ አባታችን ሊቀ ጳጳሳት ፍራንቸስኮ ዙሪያ ያጠናቀረው ሰነዳዊ ፊልም እንደ አውሮፓውያን አቆጣጠር ታህሳስ 11 ቀን 2016 ዓ ም በሮማ ሰዓት አቆጣጠር ከምሽቱ 11 ሰዓት ከሩብ ለትርኢት መቅረቡ ዘገባውን ያጠናቀሩት የቫቲካን ሬዲዮ ልዑክ ጋዜጠኛ ሰርጆ ቼንቶፋንቲ አስታውቀዋል። አባስ ፓዳሮ ስለዚህ ሰነዳዊ ፊልም በማስመልከት ከቫቲካን ሬዲዮ ለቀረበላቸው መጠይቅ ሲመልሱ ትርኢቱ ልበ ወለዳዊ ፊልም ሳይሆን ምእመናን በቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቸስኮ ላይ ያላቸው ተስፈኛ ጥባቄ አብይ ግምት እየሰጠ ስለሳቸው የሚባለው የተለያዩ ምእመናን ከእነዚህም ውስጥ የፊልም ደራሲና ቀራጭ የተባበሩት የአሜሪካ መንግስታት ዜጋ ማርቲን ስኮርሴዝ የሰጡት ቃል ያካተተ ሲሆን ብዙውን ጊዜ እንደሚባለውም ጋር ርዕሰ ሊቃነ ጳጳሳት ተብለው እንደሚገለጡ የዋህናቸው ተብለው እንደሚነገርላቸው ሳይሆን ከዚህ ሰነዳው ፊልም እንደምንረዳው ብዙ ውጣ ወረድን ያለፉ መሆናቸውና ገናም ውጣ ወረዱ ቢኖርም በጥበብና በጸሎት በሊቅነት ነገሮችን እየለዩ መልስ ለመስጠት የሚጥሩ የዋህነት ገርነት መልካምነት ከእውነት ጋር በማዛመድ በቃልና በህይወት የሚኖሩ ናቸው። ከዚያ እንደርፓና ቆጣጣር 2013 ዓመተ ምህረት የቅዱስ ጴጥሮስ ተከታይ ሆነው ከተመረጡበት ቀንና ሰዓት ጀምሮ በዓለም አቀፍ ደረጃ መታወቅን ሲጀምሩ ሁሉም ማንነታቸውን ታሪካቸው ለማወቅ በተለይ በተለያየ የጋዜጠኝነት ዘርፍ በደራሲያን በፊልም ቀራጮች ፍተሻው እንደተያዙትና እሳቸው ስለገዛ ራሳቸው ምን ይላሉ ለሚለው ጥያቄ መልስ ለመስጠትም ከተለያዩ ዓለም አቀፍና ብሔራዊ አቀፍ የመገናኛ ብዙሃን ጋር ባካሄዱት ቃለ መጠይቅ የሰጡት መልስ ስርዓት ባለው ሂደት በማካተት ሌሎች ስለ ቅዱስነታቸው የሚሉትን አክሎ ያቀረበ ሰነዳዊ ፊልም ነው ብለዋል። ቅዱስነታቸው እንደሮፓና ቆጣጥር ታሳስ 17 ቀን 2016 ዓመተ ምህረት 80 ዓመት ዕድሜያቸውን ያከብራሉ። እለቱንም ሁሌ እንደሚያደርጉት ዓለምንም የተለየ ሁኔታ እንደወትሮ በሚኖሩት ስልት እርሱም በጸሎትና ባስተንትኖ ጌታ የሰጣቸውን የቅዱስ ጴጥሮስ ተከታይነት ሐዋርያዊ ሥልጣናቸውን በመኖር ለዕለቱ የተያዘው መርሃ ግብር በመኖር እንደሚያሳልፉት እየተረጋገጠ ነው። ስለዚህ ለየት ያለ ነገር እንደማይኖር ነው ያሉት አባ ስፓዳሮ አክለው ቅዱስነታቸው በኩላይት ቤተክርስቲያን እያረጋገጡት ያለው ህዳሴ በማስመልከትም የተቀባይነት ሐሳብ ህዳሴውን ለጥያቄ የሚያቀርቡ የተለያዩ አስተያየቶች ሁሉ ይቀርብላቸዋል። ሆኖም እሳቸው እንደሚሉትም ስለኔና ስለ ቤተክርስቲያን መጸለይ ነው። ስለዚህ የቀረበው ሰነዳዊ ፊልም የቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ ተክለ ማንነት ለማስተዋል አስችሏል። ስለዚህ ሰነዳዊው ፊልም በእሳቸው እየተደረሱ አዋሪ መልእክቶች ሐዋርያም ዳኖች የሚለግሱት ትምህርት ስብከት የሚያስተላልፉት መልእክት ሁሉ በጥልቀት ስትመለከትና ለመተንተን ስትሞክር በእውነቱ ተክለ ማንነታቸውን ለማስተዋል ይቻላል። ደግሞም እያንዳንዱ የቅዱስ ጴጥሮስ ተከታይ እንዲሆን በእግዚአብሔር ፍቃድ የሚመረጠው ለሚመረጥበት ወቅት የእግዚአብሔር መልስ ናቸው በማለት ያካሄዱት ቃለ ምልልስ እዚህ ላይ አጠቃለዋል።
እንደ አውሮፓውያን የሥርዓተ ልጥርጊያ አቆጣጠር በትላንትና ሁለት ማለትም በታሳስ 2009 ዓመተ ምህረት ሶስተኛው የስብከተ ገና ሳምንት ተከብሮ የነበረ ሲሆን ይህም ዕለተ ሰንበት ቅዱስ ሐዋርያው ጳውሎስ ወደ ፊልጵስዮስ ሰዎች በጻፈው መልእክቱ ላይ እንደገለጸው ሁል ጊዜ በጌታ ደስ ይበላችሁ። አሁንም ደግሜ ላችኋለሁ ጌታ በቅርብ ጊዜ ስለሚመጣ በድጋሜ ደስ ይበላችሁ ከሚለው ጭብጥ የተነሳ ቤተ ክርስቲያን ይህንን ሦስተኛ የስብከተ ገና ሳምንት የደስታ ሰንበት ብላ እንደሰየመችው ይታወቃል። በዕለቱ ቅዱስ አባታችን ፍራንቼስኮ በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና የአገር ጎብኚዎች ባሰሙት ቃል እንደገለጹት
ካሪ ፍራቴሊ ኤሶሬሌ ቦንጆርኖ Oggi celebriamo la terza domenica di Avvento, caratterizzata dall'invito di San Paolo. Rallegratevi sempre nel Signore. Ve lo ripeto, rallegratevi. Il Signore è vicino.
Hulli gizem begeta dessi belacciu, ahunem degme lacciu allau, geta bekirb gizie selamimeta bedigame dessi belacciu, kalu buhala, የደህንነት አዋጅ ሁሉንም ነገር የመቀየር ብቃት አለው። በረሃው ይለመልማል፣ መጽናናትና ደስታ ልባችንን ይሞላል ማለታቸውም ታውቋል። ቅዱስነታቸው በዕለቱ ከማቴዎስ ወንጌል በተወሰደው ታሪክ ላይ ተመስርተው ኢየሱስ ዐይነ ስውር ሆኖ የተወለደውን ሰው መፈወሱን፣ ሽባዎች እንዲራመዱ፣ ለምጻሞች ከለምጻቸው እንዲነጹ፣ መስማት የተሳናቸው እንዲሰሙ፣ ሙታን እንዲነሱ፣ ድሆች የምሥራች ቃል እንዲሰሙ ማድረጉን የሚያወሳው በቃላት ብቻ የተገለጸ ታሪክ ሳይሆን በተግባር የታየ እውነታ መሆኑን ገልጸው ይህም በኢየሱስ አማካይነት የተሰጠን ደህንነት በድጋሚ አዲስ ፍጥረት የማድረግ ብቃት እንዳለው ያሳያል ብለዋል። ስለዚህም በዚህ ስሜት ተሞልተን ልክ የዛሬ 3ኛ የስብከተ ገና ሳምንት እንደሚያሳስበን በሐሴት ልንሞላ ያስፈልጋል ያሉት ቅዱስነታቸው ምክንያቱም ክርስቶስ የሚወለድበት የገና ዕለት እየቀረበ መሆኑን በየመንገዱ ከመናያቸው ምልክቶች መረዳት ይቻላል ብለዋል። እነዚህም ውጫዊ የገና በዓል ምልክቶች ሁልጊዜም ወደኛ በመቅረብ ልባችንን ለሚያንኳኳው ጌታ ሞቅ ያለ አቀባበል ማድረግ እንደሚጠበቅብን ጥሪ ያደርጉልናል በማለት አስተምሯቸውን የቀጠሉት ቅዱስነታቸው ይህም በተጨማሪም ኢየሱስን በድሆችና በተቸገሩ ሰዎች ውስጥ እንድንፈልገው ያሳስበናል ብለዋል። አንድ ክርስቲያን በሕይወቱ ደስተኛ ካልሆነ በሕይወቱ የሚጎለው ነገር አለ ማለት ነው በማለት ስብከታቸውን የቀጠሉት ቅዱስነታቸው ዛሬ ሊያድነን በሚመጣው ጌታ ምክንያት እንድንደሰት ተጠርተናል። ስለዚህም ሁላችንም ይህንን ደስታ ከሌሎች ጋር በመካፈል በተለይም ደግሞ ለድሆች፣ ለታመሙ፣ ብቸኛ ለሆኑና ደስተኛ ላልሆኑ ሰዎች ምቾትንና ተስፋን መልሰው ይጎናጸፉ ዘንድ መርዳት ይጠበቅብናል ካሉ በኋላ ስብከታቸውን አጠናቀዋል።
የአውሮፓ ሀገሮች የጸጥታ ደህንነትና ትብብር ማህበር በአባልነት በሚታቀፉት 57 እና በሽርክነት በሚያካትታቸው 11 የአውሮፓ ክልል ሀገሮች አቀፍ ማህበር እንደ አውሮፓ አቆጣጠር ከታህሳስ 8 ቀን እስከ ታህሳስ 9 ቀን 2016 ዓ.ም ምረት በሃምበርግ ከተማ በውጭ ጉዳይ ሚኒስትሮች ምክር ቤት በኩል አለማቀፍ አፍ የኢኮኖሚና የፖለቲካ ዙሪያ በካይሮ ጉባኤ ቀዳሚነት በመስጠት የመከረባቸው ርዕሰ ጉዳዮች እርሱም ዓለማዊነት ቅርጽ ለበስ ሆኖ በተለያየ ክልል የሚታየው ሰላም የሚያናጋው ሽብራ፣ በሶሪያ ያለው ጦርነት፣ የጦር መሳሪያ ቅነሳ፣ የሰው ልጅ ሰብአዊ መብትና ክብር ጥሰት በተሰኙት ሌሎች በዓለማችን ክልሎች የሚታዩት ሰብአዊ ማህበራዊ ነክ ጉዳዮች ዙሪያ የሐሳብ ልውውጥ ማካሄዱና በተካሄዱ ስብሰባም ቅዱስት መንበር ወክለው የቅዱስት መንበር የውጭ ግንኙነት ጉዳይ ዋና ጸሐፊ ሊቀ ጳጳሳት ብፁዕ አቡነ ፓውል ሪቻርድ ጋላገር መሳተፋቸው የቫቲካን ሬዲዮ ልዑክ ጋዜጠኛ አሌሳንድሮ ዴ ካሮሊስ ካጠናቀሩት ዘገባ ለመረዳት ተችለዋል። ሌላውም ማግለል ወይንም መግፋትና ተገፍቶ መኖር ሰው ወርተኛ የሰላም የጸጥታና የደህንነት ማደፍረስ ቀንደኛ መንስኤ ነው። በሚከናወኑት ቃል ኪዳናዊ ክብረ ስምምነቶች በስተጀርባ ብዙ ገጽታ ያለው ዘርፍ ብዙ የሆነ አድልዎና ምግባረ ብልሽት የሌላው ሰብአዊ መብትና ክብር ግድ ያለ ማለት የሰው ልጅ ክብር ለሞት የሚዳርግ ፍርሃት፣ አመጽና ጦርነት የመሳሰሉት ሰላም የሚያናጉ ተግባሮች ያስከተለ ከመሆኑም ባሻገር ይህ ደግሞ በሰው ልጅ ሕይወት ላይ እልቂት የሚከስት አመጽና ጦርነት የሚያነቃቃ ፍርሃት የሚዘራና ብዙዎች ለስደትና ለመፈናቀል አደጋ የሚዳርግ ዋና ምክንያት ሆኖ ይገኛል። ልዩ የዓለም አቀፋዊ ጸጥታ ደህንነት ትብብር ማህበር ጭምር የሚመለከቱ ዓለም አቀፍ ተልእኮዎች በተለያዩ ክልሎች ለምሳሌ የዩክራይን ወቅታዊ ሁኔታ ጠቅሰው በማስታወስ የተኩስ አቁም ስምምነቶች እንዲከበር በማድረጉ ረገድ ትልቅ አስተዋጽኦ የሰጠ ነው። ሆኖም የውጥረቱ መንስኤ አዳፈነ እንጂ ዘላቂ መፍትሄ እንዲያገኝ አላደረገም። ጥላቻ፣ ዘረኝነት፣ የሰብአዊ መብትና ክብር ረገጣ መስፋፋት፣ ህገወጥ የሰውን ልጅ ከቦታ ቦታ የማዘዋወር ተግባር፣ የሰው ልጅ የውስጥ አካለ ብልት ለንግድ አቅርቦት፣ ለአቅመ አዳም ያልደረሱት ዜጎች ለወሲብ አመጽ መዳረግ፣ ለጾታዊ ስሜት ማርኪያ ንግድ መሳሪያ እንዲሆኑ የማድረጉ ጸያፍ ተግባር፣ የአደንዛዥ እጽዋት ዝውውር አሸባሪነት፣ የተደራጁ የወንጀል ቡድኖች የሚፈጽሙት ዘርፈ ብዙ ህገወጥ ተግባሮች በጠቅላላ ለአዲስ ባርነት ተግባር የሚያጋልጥ በዚህ ሰለጠነ በሚባለው ዓለማችን ሲከሰት ማየቱ ከማሳዘን ማልፎ በዓለማችን የሚኖረው ስልት ጥያቄ ውስጥ የሚያስገባ ነው ያሉት ብፁዕ አቡነ ጋላገር አያይዘው ሰላም፣ ጸጥታና መረጋጋት ለአውሮፓ ከአግላይነት ተገፍቶ መኖር የሚለው ጥያቄ ጋር እየተሳሰረ ችግር መሆን አለበት ማለትም ከኢኮኖሚው እድገት ተገለው እንዲኖሩ የሚገደዱት የኢኮኖሚው ዓለም የሚከተለው አግላይ ደንብ ላለመረጋጋት አብይ ጠንቅ ነው ሰላም ለማረጋጋት ጦርነትና ግጭት ከወዲሁ እንዳይከሰት በሚደረግ ጥረት ሁሉ ሴቶችና ሃይማኖቶች አብይ ሚና አላቸው ሃይማኖቶች ለሰላም ለሰላማዊ አብሮ መኖር ጉዳይ እክል ሊሆኑ ፈጽመው አይችሉም የዚህ ምስክርም ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ በአፍሪካና በላቲን አሜሪካ ክልል ሀገሮች ሰላም እንዲረጋጋት ያደረጉት ጥረትና የተለረሰው ውጤት እንዲሆን እንደርፓና ቆጣጥር በ1965 ዓመተ ምህረት የፖላንድ ብፁዓን ጳጳሳት ምክር ቤትና የጀርመን ብፁዓን ጳጳሳት ምክር ቤት በፖላንድና በጀርመን መካከል እንዲደረግ የርቅ የሰላም ይቅር የመባባል ባህል እንዲስፋፋ የሚጥራ ያስተላልፉት መልእክት እንደ አብነት ዘክረው ሃይማኖት መቸም ቢሆን ጸረ ሰላም ሊሆን አይችልም እንዳሉ ዴካሮሊስ አስተውቀዋል ብዙነታቸው ባስደመቱት ንግግር መግባረ ብልሽት የአመጽ ጠንቅና ብሎም በደህንነት የሚጠቁት ዜጎች ለከፋ ስቃይ የሚያጋልጥ የግብረ ገባዊ ድርጊት ብቻ ሳይሆን ከድሆች እለታዊ እንጀራ የማንጠቅ ተግባርና ደህንነት እጅግ እንዲስፋፋ መግባረ ብልሽት ቅርጽ ያለበት ሆኖ እንዲዛመት የሚያደርግ ተግባር እየሆነ ሰላም የሚነሳና ማህበራዊ ሁከት እንዲለኮስ የሚያደርግ መሆኑ በአጽንኦት ከገለጡ በኋላ ባለማችን የሚታየው ስደት መፈናቀል የሚወልደው ማህበራዊ የኢኮሎጂነት የኢኮኖሚ አድሎ ስግብግብነት የሌላውን ሀብት ለመቆጣጠር የሚደረግ ጭምር የሚወልደው ጉዳይ ነው እነዚህ ችግሮች ሁሉ ለዓለም ጸጥታና መረጋጋት መሰናክል ከመሆናቸው ማልፎ በአንድ አገር ህዝብ ውስጥ ልዩነት በማስፋፋት ወሆዳን ለአደጋ የሚያጋልጥ እየሆነ ለአደጋ የተጋለጠውም ለስደትና ለመፈናቀል እየዳረገ ነው አደራ የሚሰደዱትና የሚፈናቀሉት ዜጎች ለብቻቸው እንዳይተው ብለው በዚህ አጋጣሚም ለስደተኞች ለተፈናቃዮች ድጋፍ አቅራቢ ለሆኑ ተሃገሮች ምስጋናቸውን አቅርበው ለስደትና ለመፈናቀል አደጋ የሚያጋልጡት ምክንያቶች መፍትሄ ማሰጠት ወሳኝ ነው እንዳሉ የገለጹት የቫቲካን ሬዲዮ ልኡክ ጋዜጠኛ ዴካሮሊስ አያይዘው ቅድስት መንበር ጉባኤው ያቀረበው እርሱም የመልካም አስተዳደር አሰራር በማበረታታት የመልካም አስተዳደር ተግባር ለመስፋፋትና ይህንን ለማነቃቃት በአገሮች መካከል ግንኙነትና መቀራረብ እንዲበረታታ የጸጥታና የደህንነትና የትብብር ማህበር አብይ ድጋፍ ለማቅረብ የገባውን ቃል በማመስገን የግንኙነት ያንን በዓለማችን የሚታየው ኢኮኖሚያዊና ማህበራዊ ተገልሎ ለማስወገድ በሚደረገው ጥረት አብይ አስተዋጽኦ እንደሚኖረው ተስፋ እንዳላት በማብራራት ብፁዕ አቡነ ገላሀገር ንግግራቸውን እንዳጠቃለሉ አስታውቀዋል።
አድማጮቻችን ይህ የምትከታተሉት ከሬዲዮ ቫቲካን ያማረኛው ክፍል የሚቀርብላችሁን የሰኞ የታህሳስ 3 2009 ዓመተ ምህረት የዜና ስርጭታችን ነው። ቅዱስ አባታችን ፍራንቼስኮ በትላንትናው ዕለት ማለትም በታህሳስ 2 2009 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ምእመናንና የአገር ጎብኚዎች በተገኙበት ከመላከ እግዚአብሔር ጸሎት በፊት ባስተላለፉት የተለመደው መልእክታቸው እንደገለጹት ዓለም በሶሪያ በስቃይና በመከራ ውስጥ የምትገኘውን በእርስ በእርስ ጦርነት ከፍተኛ ውድመት እየደረሰባት የምትገኘውን የአሌፖ ከተማ ነዋሪዎች ዓለም በፍጹም መዘንጋት የለበትም ብለዋል። በሩሲያ የሚደገፉ የሶሪያ መንግሥት ወታደሮች በአማጽያን እጅ ከሁለት ዓመታት በፊት የወደቀችውን የአሌፖ ከተማን መልሶ ለመቆጣጠር ከፍተኛ የሆነ መልሶ ማጥቃት ዘመቻ መክፈታቸው የሚታወቅ ሲሆን በዚህም ግጭት የተነሳ በባለፉት ጥቂት ሊባሉ በሚችሉ ሳምንታት በብዙ ሺህ የሚቆጠሩ ሰላማዊ ሰዎች መገደላቸውም ይታወቃል። በዚህም ታላቅ የስቃይ ስፍራ ለሚገኙ ሰዎች በየቀኑ ጸሎት በማድረግ በስቃያቸው ማዘንን በመግለጽ ላይ ይገኛሉ ያሉት ቅዱስነታቸው ሊረሳ የማይገባ ጉዳይ አሌፖ ከተማ ውስጥ ቤተሰቦች፣ ልጆች፣ አረጋውያን፣ የታመሙ ሰዎች የመሳሰሉት እንደሚኖሩባት በፍጹም መዘንጋት የለበትም ካሉ በኋላ በሚገርም ሁኔታ አለመታደል ሆኖ በከፍተኛ ሁኔታ ከጦርነት ዜና ጋር በመለማመዳችን የተነሳ ብዙን ጊዜ ለጉዳዩ ትኩረት አንሰጥም ካሉ በኋላ ነገር ግን በተለይም ብዙ ታሪክ፣ ባህልና እምነት ያላት ሶሪያ በፍጹም መረሳት የለባትም ብለዋል። እኛ ስለዚህ ጦርነት የሚነገረንን የተዛባና ሐሰተኛ የሆኑ ዜናዎችን በመስማት ይህ ጦርነት አዎንታዊ የሆነ ገጽታ አለው ብለን አንቀበልም ያሉት ቅዱስነታቸው፣ እኛ የምንመርጠው ስልጣኔን እንጂ ጥፋትን ባለመሆኑ የተነሳ ሁላችንም ይህ ጦርነት ማብቂያ ይኖረው ዘንድ የየበኩላችንን ጥረት እንድናደርግ ጥሪ አቅርበው ሰላም ይሰፍን ዘንድ አዎንታዊ የሆነ ተግባር በመፈጸም ለሶሪያና ለአሌፖ ሕዝቦች ያለንን አጋርነት መግለጽ ያስፈልጋል ብለዋል። ቅዱስነታቸው በመልእክታቸው ማጠቃለያ ላይ እንደገለጹት ምዕመናን ስሜታዊ ወይም የታይታ የሆነ ደስታን በአጠቃላይም ዓለማዊ የሆነ ደስታን ማስወገድ እንደሚጠበቅባቸው ገልጸው በአንጻሩም ትክክለኛና ውስጣችንን በሚነካ ደስታ በመሞላት የጌታችንን መምጣት መጠባበቅ እንደሚገባቸው ካሳሰቡ በኋላ ቡራኬን ሰጥተው ምዕመናንን ተሰናብተዋል።
የሶሪያ ጦርነት በተለይ በሰሜናዊ የሀገሪቱ ክልል አሌፖ ከተማ ላይ በመንግስትና አማጽያን መካከል እየተካሄደ ያለውን ጦርነት ንረት ጨምሮ እየተካሄደ መሆኑ 50 ሺህ የምስራቃዊ አሌፖ ነዋሪዎች ከክልሉ መውጣታቸው 1200 አማጽያን እጃቸው እንደሰጡ ተመልክተዋል። የሶሪያ ጽንፈኞች ታሪካዊት ከተማ ፓልሚራ መልሰው ለመያዝ ኃይለኛ ጥቃት መሰንዘራቸው ተያይዞ ተገልጠዋል። ይህ በዚህ እንዳለ ሆኖ የሶሪያ ተቃዋሚ ኃይሎች ጨምረው የአውሮፓ፣ የዩናይትድ ስቴትስ እና የአረብ ሀገራት አሌፖን ከብርሰት ለመታደግ በፈረንሳይ ፓሪስ ላይ ውይይት መጀመራቸው ከቦታው የደረሰ ዜና አመልክቷል። ከፓሪስ የወጣ ዜና እንደሚያመለክተው የሶሪያ መንግስት በመቃወም እየተዋጉ የሚገኙ ኃይሎች ወኪሎቹ አለቅድመ ሁኔታ ከሀገሪቱ መንግስት ጋር ለሰላማዊ ድርድር ለመቅረብ ዝግጁ መሆናቸው፣ ሀገሪቱ ውስጥ የፖለቲካ ሽግግር እውን እንዲሆን እንደሚሰሩ አስታውቀዋል። የፕሬዚደንት ባሻር አልአሳድ መንግስት በሩሲያ መንግስት እየተደገፈ ሰሜናዊ የሀገሪቱ ክልል አሌፖና አካባቢ ከተቃዋሚዎችና እስላማዊ ጽንፈኞች ቡድን አይሲስ ነጻ ለማውጣት የጀመረው ጦርነት በማጠናከር ላይ መሆኑ ተነግሯል። እንደ ጎርጎሬስ አቆጣጠር መጋቢት 15 ቀን 2011 የተጀመረው ጦርነቱ በሀገሪቱ ሕዝብ እና ንብረት ላይ ከባድ ጉዳት ማድረሱ እየተነገረ ነው። በዚሁ ጦርነት ከ470,000 ሕዝብ በላይ ሕይወቱ እንደጠፋ፣ ወደ 2 ሚሊዮን የሚጠጋ ሕዝብ መቁሰሉ፣ ከ6 ሚሊዮን የበለጠ መፈናቀሉ፣ 5 ሚሊዮን ወደ ስደት ማቅናቱ የወጡ መረጃዎች ዘግበዋል። በግብፅ ዋና መዲና ካይሮ ላይ በሚገኘው የኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ማርቆስ ካቴድራል አቅራቢያ በፈነዳው ኃይለኛ ቦምብ ሕፃናትን ጨምሮ 25 ሰዎች መገደላቸው፣ 30 ከባድና ቀላል መቁሰላቸው የቤተ ክርስቲያኒቱ ቃል አቀባይ ፓውል ሃሊም ለአልአህራም ጋዜጣ ነግረዋል። የግብፅ መንግሥት የሦስት ቀናት ብሔራዊ ሐዘን ማወጁ አልአህራም ጋዜጣ አስታውቀዋል። የሽብርተኛ ጥቃቱ ኃላፊነት የወሰደ ባይኖርም ቤተ ክርስቲያን ውስጥ የነበሩ ክርስቲያኖች ለመግደል ያነጣጠረ ጥቃት መሆኑ የሀገሪቱ የሀገር ግዛት ሚኒስቴር መግለጫ አስታውቋል። 10% የግብፅ ህዝብ 10% የግብፅ ህዝብ የክርስትና እምነት ተከታይ መሆኑ የሚታወስ ነው። ይህ የቫቲካን ራዲዮ ነው። በምዕራባው አፍሪቃ በደቡባዊ ናይጄሪያ ውዮ ከተማ ላይ የሚገኘው አንግሊካዊት ቤተ ክርስቲያን የማዕርገ ጵጵስና ስርዓት እየተካሄደ በድንገት ተደርምሶ ከ160 ሰዎች በላይ መሞታቸው በርካታ መቁሰላቸው ተዘግበዋል። በሰሜናዊ ምስራቅ ናይጄሪያ የቦርኖ ክፍለ ሀገር ዋና መዲና ማይዱጉሪ ላይ ቦኮ ሃራም የተባለ አሸባሪ ቡድን በአንድ ገበያ ላይ በፈጸመው ጥቃት 5 ሰዎች ሲገደሉ 11 መቁሰላቸው ተመልክተዋል። ባለፈው አርብ አሸባሪዎች በኦዳማዋ ክልል ማዳጋሊ ከተማ ላይ በሰነዘሩት ጥቃት 45 ሰዎች መገደላቸው በርካታ መቁሰላቸው የማይዘነጋ ነው። በቱርክ ኢስታንቡል ከተማ ውስጥ በዚክታስ ስታዲየም አቅራቢያ በፈነዱት 2 ኃይለኛ ፈንጆች 38 ሰዎች ለህልፈት መዳረጋቸው 160 ሰዎች መቁሰላቸው ከኢስታንቡል ከተማ የተሰራጨ ዜና አስታውቋል። የቱርክ መንግስት ሀገር ግዛት ሚኒስትር ሱሌይማን ሶይሉ እንደገለጡት ከተገደሉት 38 ሰዎች 30 ፖሊሶች 8 ሲቪሎች ናቸው። የቱርክ መንግስት ረዳት ጠቅላይ ሚኒስትር ኑማን ኩርቶልሙስ ጥቃቱ የፈጸመው በአህጽሮት PKK የኩርዲስታን የሰራተኞች ፓርቲ መሆኑ ሲገልጡ ጥቃቱ ሲፈጸም ኢስታንቡል ከተማ ላይ እንደነበሩ የተነገረላቸው ፕሬዚደንት ሬሲፕ ታይፕ ኦርዶጋን ቱርክ ጸረ ሽብርተኞች የምትካሄደው ትግል አጠናክራ ትቀጥላለች ሲሉ መግለጫ መስጠታቸው ይህ ከኢስታንቡል ከተማ የደረሰ ዜና አስገንዝበዋል። አድማጮች ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ሊያበቃ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ። የይወቲ ማታፈጫ